የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ አርብ ሰኔ 14 2011 ዓ.ም ተመረተ ነው። ለዛሬ ከያዝናቸው ጉዳዮች የተወሰኑት እናስተዋውቃችሁ።
የአዲስ አበባ ከተማ አስተዳደር የሞተር ሳይክሎች በከተማዋ ውስጥ እንዳይንቀሳቀሱ የጣለውን እገዳ በተመለከተ ዛሬ ማብራሪያ ሰጥቷል።
በአዲስ አበባ ከተማ ውስጥ ለየትኛው መንገድ አዲስ አበባን አረግጦ ለማለፍም ሊሆን ይችላል አዲስ አበባ ውስጥም ለመንቀሳቀስ ሊሆን ይችላል ዳርቻዎቹ ቻሉ ሊሆን ይችላል ብቻ በአዲስ አበባ ወሰን ውስጥ ማንኛውም አይነት ሞተር ብስክሌት በኋላ ከመዘረዝራቸው ፍቃድ ውጪ ማሽከርከር አይፈቀድም።
በመከተል ከንቲባ ማዕረግ የከተማዋ የትራንስፖርት ቢሮ ኃላፊ የሆኑት ዶክተር ሰለሞን ኪዳኔ ናቸው የሰማችኋቸው። ከገዳው ጀርባ አሉ ያሏቸው ምክንያቶች ይዘረዝራሉ። ቆየት ብለን ይዘናቸው እንመለሳለን።
ዛሬ ዓለም አቀፍ የሙዚቃ ቀን ነው። ስለሌሎች መብት በሙዚቃቸው ዘበቀሙ ሁለት ኢትዮጵያዊ ሙዚቀኞች አብረውን ያመሻሉ።
ከሺ ጦረኛ አንድ ነገረኛ ነው። ከሺ ጦረኛ አንድ ስነ ጥበብ አንድ በድምጽ የሚቀርብ ነገር በድራማ የሚቀርብ ነገር ትልቅ አስተዋጽኦ አለው እና
አንጋፋው የኪነ ጥበብ ሰው ተስፋ ያበበ ናቸው። ቆየት ብሎ ሙሉ መሰናዶ ይቀርባል።
ሌሎች ዘገባዎችም ተጠናቀዋል። አብራችሁን ቆዩ። ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን።
ከሁሉ በፊት ግን ዜና ይቀድማል። ዜናው ይቀርባል።
አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ሐሙስ ኢራን ላይ ወታደራዊ ጥቃት እንዲካሄድ ከፈቀዱ በኋላ ባልታወቀ ምክንያት ትተውታል ተብሎ የወጡትን ዘገባዎች አስመልክቶ የብሔራዊ ጸጥታ ባለስልጣናት አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በጉዳዩ ዙሪያ የመጀመሪያውን ሪፖርት ያወጣው ዘ ኒውዮርክ ታይምስ ጋዜጣ እንዳለው ሚስተር ትራምፕ ፈቃድ የሰጡት የራዳርና የሚሳይል መተኮሻ ጣቢያዎች በመሳሰሉ በተወሰኑ ኢላማዎች ላይ ጥቃት እንዲካሄድ ነበር። ፕሬዚዳንቱ ኢራን ላይ ጥቃት እንዲካሄድ መፍቀዳቸውን ያስተዳደሩ ባለስልጣናት እንደተናገሩ ከኒውዮርክ ታይምስ በኋላ ዋሽንግተን ፖስት እና ሌሎችም የዜና ማሰራጫዎች ዘግበውታል። ይህ በእንዲህ እንዳለም ኢራን ላይ ጥቃት ይደርሳል የሚል የፕሬዚዳንት ትራምፕ መልእክት ሌሊቱን በኦማን በኩል የደረሰ መሆኑን የኢራን መንግስት አስታውቆናል ሲል ሮይተርስ ዘግቧል። አክሎም ዩናይትድ ስቴትስ አንዳችም ወታደራዊ ጥቃት ብትሰነዝር ከባድ ክልላዊና ዓለም አቀፋዊ መዘዝ ይከተላል የሚል ምላሽ ቴሄራን ወዲያውኑ መስጠቷን ገልጸዋል።
ሳውዲ አረቢያና ኩባ ህገ ወጥ የሰዎች ዝውውርን የመዋጋት ኃላፊነታቸውን ያልተወጡ ሀገሮችን በሚዘረዝረው የዩናይትድ ስቴትስ መዝገብ ገብተዋል። ጉዳዩ ሀገሮቹን ይበልጡኑ ለማዕቀብ ያጋለጣቸዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው ዓመታዊ ሪፖርት የዩናይትድ ስቴትስ ሸሪክ የሆነችው ሳውዲ የውጭ አገር ሰራተኞችን በተመለከተ የወነጀላት ሲሆን፣ ኩባን ደግሞ ወደ ውጭ አገሮች ሐኪሞችን በምትልክበት መርሃ ግብሯ አማካኝነት ህገ ወጥ የሰው ዝውውር ታካሄዳለች ሲል አውግዟታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ህገ ወጥ የሰው ዝውውርን መታገላችንን እንቀጥላለን ብለዋል።
የቻይና ፕሬዚዳንት ሺ ጂንፒንግ በሰሜን ኮሪያ ያደረጉትን የሁለት ቀናት ጉብኝት ዛሬ አጠናቀዋል። የቻይናው መሪ በጉብኝታቸው ፒዮንግያንግ ለምጣኔ ሀብት እድገት አዲስ ትኩረት በመስጠት አበረታተዋል። የሰሜን ኮሪያን የኒውክሌር መርሃ ግብር በተመለከተ በተቋረጠው ድርድር ዙሪያ ገንቢ ሚና እንደሚጫወቱም የቻይናው መሪ ገልጸዋል። የቻይና መንግስት የዜና ማሰራጫዎች እንደዘገቡት ኪም ጆንግ ኡን በድርድሩ መቋረጥ ጉዳይ ዩናይትድ ስቴትስን በትዕግስት ለመያዝ እንደሚፈልጉና የሚመለከታቸው ወገኖች ግማሽ መንገድ ድረስ መጥተው እንደምናገኝ ተስፋ አደርጋለሁ ሲሉ ለቻይናው መሪ ገልጸውላቸዋል።
በኢራን የሚታገዙት የየመኖቹ ታጣቂ ሁቲዎች ወደ ደቡባዊ ሳውዲ አረቢያ የተኮሱት ተወንጫፊ ሚሳይል አንድ የውሃ ማጣሪያ ጣቢያ አጠገብ ወድቋል። በሰውም ሆነ በንብረት ላይ ግን ያደረሰው ጉዳት የለም። ሁቲዎቹን የሚወጋው በሳውዲ የሚመራው ጦር ሲናገር ሚሳኤሉ የወደቀው ጂዛን ክፍለ ሀገር ሽኩዌካ አካባቢ አቅራቢያ መሆኑን ገልጸዋል። የጥምረቱ ቃል አቀባይ ቱርክ አሊ ማሊክ በሰጡት መግለጫ ይህንን ሽብርተኛ ሚሊሻ ለመመከት አስቸኳይ ጠንካራ እርምጃ እንወስዳለን ብለዋል። የዋይት ሀውስ ቃል አቀባይ ሳራ አንደርሰን እንዳስታወቁት ስለ ጥቃቱ ለፕሬዚዳንት ዶናልድ ትራምፕ ገለጻ ተደርጎላቸዋል።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ከጋቢና ጋር ስለሆናችሁ በድጋሚ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው እየተላለፈላችሁ የሚገኘው። የአዲስ አበባ ከተማ አስተዳደር በከተማ ውስጥ የሚዘዋወሩና ከተማዋን አቋርጠው በሚያልፉ የሞተር ሳይክሎች ላይ እገዳ ጥሏል። ለመሆኑ አስተዳደሩ ለዚህ ውሳኔ ለምን ደረሰ የሚለውንና መሰል ጥያቄዎችን ቀጣዩ የመለስካቸው አማሃ ዘገባ ይመልስልናል።
አስተዳደሩ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ መግለጫውን የሰጡት በምክትል ከንቲባ ማዕረግ የኢኮኖሚ ዘርፍ አስተባባሪና የመንገድ ትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ እንዳብራሩት ጋዜጣዊ መግለጫው ያስፈልገው ከአንድ ቀን በፊት የከተማዋ ከንቲባ ታከለ ኡማ የሰጡትን መግለጫ ለማብራራት ነው። አስተዳደሩ የመንገድ ትራንስፖርትን በተመለከተ ሁለት በጥናት ላይ የተመሠረቱ መመሪያዎችን እንዳወጣ አስረድተዋል። በተለይም የትራፊክ ፍሰትን ይበልጥ ለማቀላጠፍና የተጓዦቹን ደህንነት ለማስጠበቅ ሲባል እነዚህ መመሪያዎች እንደወጡ ተናግረዋል። ዶክተር ሰለሞን እንዳስረዱት ከሆነ የከተማዋን የትራፊክ ፍሰት በእጅጉ ካደናቀፉት ምክንያቶች መካከል በየጊዜው ቁጥራቸው ከፍ ያለው ሞተር ቢስክሌቶች እንቅስቃሴ ችግር ስለፈጠረ ይህን በሕጋዊ መንገድ ለመፍታት ነው።
ይሄ ሙሉ በሙሉ አጠቃላይ የሞተር ቢስክሌትን እንቅስቃሴ የሚገድብ ባይሆንም ግን አጠቃላይ እንቅስቃሴውን ወደ ስርዓት ማስገባት የሚችል መመሪያ ነው ማለት ነው። ከዛ አንጻር ይህ መመሪያ ዋናው ተፈጻሚነት ወሰኑ በዚህ በአዲስ አበባ ከተማ ውስጥ በየትኛው መንገድ አዲስ አበባን ረግጦ ለማለፍም ሊሆን ይችላል፣ አዲስ አበባ ውስጥም ለመንቀሳቀስ ሊሆን ይችላል፣ ዳርቻዎቹ ሊሆን ይችላል። ብቻ በአዲስ አበባ ወሰን ውስጥ ማንኛውም አይነት ሞተር ብስክሌት ኋላ ከምዘረዝራቸው ፍቃድ ውጪ ማሽከርከር አይፈቀድም። ሙሉ በሙሉ የተከለከለ ይሆናል ማለት ነው። ስለዚህ በዚህ በሚቀመጠው አሰራር መሰረት ማንም ሰው ፍቃዱን አግኝቶ የሚንቀሳቀስበት አግባብ ይኖራል ማለት ነው።
ምክትል ከንቲባው በልዩ ሁኔታ ሞተር ቢስክሌቶች በከተማዋ ለማሽከርከር የሚችሉትንም ዘርዝረዋል።
ስለዚህ ከዛ አንጻር በልዩ ሁኔታ ፍቃድ የተሰጣቸው የመከላከያ፣ የሀገር መከላከያ፣ የጸጥታ አካላት በህግ መሰረት ድንገተኛ ተብለው የሚደነገጉ ተሽከርካሪዎች እና የከተማ አስተዳደሩ የትራንስፖርት ተቆጣጣሪዎች እና መሰል የሆኑት የሞተር ብስክሌቶች በአዲስ አበባ ማሽከርከር ይችላሉ። እነዚህም በሚያሽከረክሩበት ሰዓት ተቋማቸው ሊገልጽ የሚችል ብራንድ ወይንም ሎጎ በሞተር ባይኩ በልዩ ቀለም ተቀምጦ ሲታይ፣ ሁለተኛም ያንን ተቋም መግለጽ የሚችል ዩኒፎርም ለብሰው መንቀሳቀስ ይችሉ ብቻ ነው።
ዶክተር ሰለሞን አክለውም እንደ ፖስታ ቤት፣ ኤምባሲዎችና የመሳሰሉት ተቋማትም ኃላፊነት ወስደውና ተገቢውን ሁሉ ከሚመለከተው አካል አሟልተው ሞተር ብስክሌቶችን ለማንቀሳቀስ እንደሚፈቀድላቸው ገልጸዋል። ከትናንት በስቲያ በአቶ ታከለ ኡማ የተሰጠውን መግለጫ ተከትሎ ከአንዳንድ ወገኖች እየተሰማ ላለው ቅሬታም ተገቢ መፍትሄ እንደሚበጅለት ዶክተር ሰለሞን ፍንጭ ሰጥተዋል።
በተለይ በኢኮኖሚያችን ውስጥ በተለያየ መንገድ በዚህ ሞተር ብስክሌትን በመጠቀም ብዙ የስራ ዕድል በመፍጠር የሚጠቀሙ ወጣቶች እንዳሉ እንገነዘባለን። ለተለያየ ስራም ለማፋጠን የሚጠቀሙ አካላት እንዳሉ ይታወቃል። ስለዚህ ለእነዚህም አሰራር ማበጀት አስፈላጊ ነው የሚሆነው። ስለዚህ ድርጅት ያላቸው አካላት የግድ ፖስታ ቤት መሆን የለበትም፣ የግድ እቃ የሚያመላልስ ተቋም መሆን የለበትም። ድርጅት ካለው እንደዛው ለድርጅቱ የሚገልጽ ሎጎ ብራንድ እስካስቀመጠ ድረስ፣ ድርጅቱ የሚገልጽ ዩኒፎርም ተጠቅመው መስራት የሚችል ከሆነ ድረስ ይህንን ፍቃድ ለነሱም ለድርጅቶቹም የሚፈቅድ ይሆናል። በማህበርም በምንም ተደራጅተው ድርጅት መስርተው ሊንቀሳቀሱ የሚችሉ ልዩ አሰራር እየተዘጋጀ ይገኛል።
ሁለተኛው መመሪያ የከባድ የጭነት መኪናዎችን እንቅስቃሴ በተሻለና ጠቃሚ በሆነ መልኩ ለማከናወን የተዘጋጀ እንደሆነ ኃላፊው አስረድተዋል። በተለይም በቀን በትራፊክ የምትጨናነቀው አዲስ አበባ ከተማ ማታ ከሁለት ሰዓት በኋላ ከሚታይባት ጭርታ እንደሚያላቅቃትና እንደ ማንኛውም ትልቅ ከተማ 24 ሰዓታት ሕይወት ያላት ከተማ እንድትሆን እንደሚያደርጋት ጠቁመዋል። መመሪያው የኢኮኖሚ ትርፍ ሊኖረው እንደሚችልም ገልጸዋል። ቀን ቀን የሚታየው ከባድ የጭነት መኪኖች እንቅስቃሴ በትራፊክ ፍሰቱ ላይ የሚያሳድረውን አሉታዊ ተጽዕኖ ከዘረዘሩ በኋላ ይህን ችግር ለመፍታት የአዲሱን መመሪያ ዘዴ ወይንም ክልከላ በሚከተለው መንገድ ገልጸዋል።
ማንኛውም ማንኛውም ከባድ የጭነት ተሽከርካሪ ከጧቱ 12 ተኩል ጀምሮ እስከ ማታ 2 ሰዓት አዲስ አበባ ውስጥ መንቀሳቀስ አይችልም። በየትኛውም ዋና ዋና ጎዳናዎችም መቆም አይችልም። መጫንም ማውረድ አይችልም። አንቀሳቃሴ የሚለካው መኪናው ሞተሩ አንስቶ መንቀሳቀስ ብቻ ሳይሆን የሚፈልገው መቃ መጫን ማውረድ አንዱ የእንቅስቃሴው አካል። ስለዚህ በየትኛውም ሰዓት በዚህ ከ12 ተኩል ጧት እስከ ማታው 2 ሰዓት ድረስ አይቻልም። ከ2 ሰዓት ማታ እና ለሊት እስከ ጧት 12 ተኩል ብቻ መንቀሳቀስ ነው የሚችሉት። ይህ ሙሉ በሙሉ ለከባድ ተሽከርካሪዎች ከ3.5 ቶን በላይ ወይ ከ35 ኩንታል በላይ የሆኑት የሚከለክል ይሆናል። ቀላል የምንላቸው የጭነት ተሽከርካሪዎች ከ2.5 እስከ 3.5 እነዚህ አነስ ያሉ ትንሽ አይሱዞች አሉ እንድታውቋቸው አነስ ያሉ 2.5 ከፒካፕ ትንሽ ከፍ ያሉ እነዛ ማለት ነው 2.5 ቶን የምንላቸው እነዛም እስከ ጧቱ 4 ሰዓት እስከ ከሰዓት 10 ሰዓት ብቻ በቀን ይፈቀድላቸው እንጂ በጧቱ ፒክ አወር ከ12 ተኩል እስከ 4 ሰዓት ድረስ ከሰዓቱም ከ10 ሰዓት እስከ ማታ 2 ሰዓት ድረስ እነዚህ ተሽከርካሪዎች እነዚህ ከፒካፕ ከፍ ያሉ ከአይሱዙ አነስ ያሉ ያሉት አይፈቀድላቸውም በዛን ሰዓት ውስጥ ማለት ነው። ስለዚህ በፒካፕ ፒካፕ መሰል እንቅስቃሴዎች እቃዎችን ሊመላለሱ ይችላሉ። ዳቦ አትክልት የመሳሰሉ ሊንቀሳቀሱ የማሰራጨት ስራዎች ሊሰሩ ይችላሉ ማለት ነው። ትላልቅ የሆነት ግን ሙሉ በሙሉ ከተማው ላይ እንዳይንቀሳቀሱ የሚገድብ ይሆናል።
እነዚህ መመሪያዎች ከሰኔ 30 ቀን 2011 ዓ.ም ተመረጥ ጀምሮ ተግባራዊ እንደሚሆኑም ታውቋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። ቀጣዩ ዘገባም ወደ አዲስ አበባ መልሶ የሚወስድ ነው። ላለፉት 9 ወራት አዲስ አበባ ከተማ ውስጥ በጦር መሳሪያ ጭምር የታገዙ ከባድ የዘርፊያ ወንጀሎች ሲፈጸሙ እንደነበረ የአዲስ አበባ ፖሊስ ኮሚሽን አረጋግጧል። ወንጀሉን ሙሉ ለሙሉ ከከተማዋ ለማጥፋትም በተቀናጀ ሁኔታ ተግተው እየሰሩ እንደሚገኙ ገልጸዋል። በ24 ቡድን ተደራጅቶ ከፍተኛ ዘርፊያ ሲፈጽሙ የነበሩ 129 ተከሳሾች በቁጥጥር ስር ከዋሉ በኋላ ሲፈጸሙ የነበሩ ከባድ ወንጀሎች መቀነሳቸውን የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ለአሜሪካ ድምፅ ተናግረዋል። በተጨማሪም በሕጋዊ ሰሌዳ የሌለው የሌላ ክልል ታርጋ የለጠፉ ሰሌዳቸው የማይታይና በማይታወቁ ሞተር ሳይክሎች የሚደረግ ቅሚያን ለማስቆም አዲስ መመሪያ መውጣቱንም አስታውቋል። ጽዮን ግርማ ዝርዝሩን ትነግረናለች።
በተለያየ መንገድ በሚፈጸሙ የዘረፋ ወንጀሎች ምክንያት አዲስ አበባ ለነዋሪዎቿ የስጋት ከተማ ሆናለች የሚለው መነገር ከጀመረ ወራት ተቆጥረዋል። መሳሪያ የታጠቁና የተደራጁ ቡድኖች ዘረፋን ይፈጽማሉ፣ ጨለማን ተገን አድርገው አደጋ ያደርሳሉ፣ በሞተር ሳይክል ሆነው ቅሚያን ይፈጽማሉ። በአጠቃላይ ከቀደመው ጊዜ ለየት ያለ ዘረፋ ተበራክቷልና ተጠንቀቁ የሚሉ የእርስ በርስ ማሳሰቢያዎች ሰዎች ሲሰጣጡ ቆይተዋል። የተባበሩት መንግስታት ድርጅት ጽህፈት ቤትና የአፍሪካ ህብረት የጸጥታና ደህንነት አገልግሎት ዘርፍ በተለያየ ጊዜ ለሰራተኞቻቸው ባሰራጫቸው ማሳሰቢያም ጥንቃቄን ማድረግ እንደሚያስፈልግ መክረዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ወንጀሉን ከከተማው ለማጥፋት ጠንክረው እየሰሩ መሆኑን ገልጸው የሚነገረው ከሚፈጸመው በላይ የተጋነነ ነው ይሉታል።
የተለያዩ ማህበራዊ ሚዲያዎችና የግል ሚዲያዎችን በተለያዩ መልኩ ያው አዲስ አበባ ላይ ስራለ ዲፕሎማቶች፣ የውጭ ሀገር ዜጎች የእንቅስቃሴ ሁሉ አይችሉም ወዘተ የሚሉ እጅግ በጣም የተጋነኑና ሰውን ወደ ስጋት ውስጥ የሚከቱ ነገሮችን ሲያቀርቡ እንደነበረ እኛም እናውቃለን። ይህ ስር ከተማ ላይ ወንጀል የለም፣ ምንም አይነት ወንጀል የወደበት ከተማ ነው ጊዜ ለማለት አይደለም። እኛ ጋር ብቻ አይደለም፣ እናንተ ባላችሁበት የአሜሪካን ዲሎም ቦታዎችም ወንጀል አለ። ግን እኛ ጋር በተለየ መልኩ በተለይ ከለውጡ ወደዚህ በኩል የተለያዩ ሶሻል ሚዲያዎች፣ አክቲቪስቶች፣ ሌሎችን ትንሿን ነገር አጋኖ በማቅረብ እና ሰው ስጋት እንዲገባ በማድረግ የሚደረገው ነገር ነው። በጣም የሚገነነው ለምሳሌ ባለፉት 9 ወራት የዚህ የሩብ ዓመቱን ገምግመን የመጨረሻ ውጤት አልደረስንም ማለት ግምገማ ሪፖርት ነባዊ ጣንን እንጂ ለከሰሙ ስጋት ናቸው የሚባሉ 10 ከባድ ወንጀሎች አሉ።
10 የተለያዩ ወንጀሎችን ለይተናል ብለዋል። በአዲስ አበባ ከተማ ውስጥ የሚፈጸሙት እስቲ ይንገሩኝ በዝርዝር ምንድናቸው?
አንዱ ከባድ ወንጀል ናቸው ብለን የለየናቸው እንግዲህ በፖሊስ ቋንቋ እንግዲህ ከባድ ናቸው ቀላል ናቸው ባሉ ወንጀሎች አሉ። ከባድ ናቸው እንዳሉት አንደኛው በጦር መሳሪያ የተረገጠ ዘረፋ ነው። ሁለተኛው የመኪና ስርቆት ነው። ሶስተኛው የመኪና ዕቃ ስርቆት ነው። አራተኛው ነፍስ ግድያ ነው። እንደዚሁም ለመግደል ሙከራ፣ ሌብነት፣ ስርቆት እና ወዘተ 10 ይመላሉ። እነዚህ 10 ወንጀሎች ልዩ ትኩረት አድርገን የምንሰራቸው ናቸው። ለአንድ ባለ ወንጀል ላለው ሰው መኪና ትልቅ ንብረት እንደሆነ ሁሉ ገንዘብ ወይደው ደግሞ የዕለት ምስኩን አግኝቶ የሚኖር ሰው አንድ ተንቀሳቃሽ ሞባይል ይዞ የሚንቀሳቀስ ያስቲ ከፊቱ ብትወሰድበት ስሙ ከባድ ነው። ለሱም ልዩ ትኩረት አድርገን ነው መንቀሳቀስ አለብን ብለን የምንሰራቸው ናቸው። እነዚህ ናቸው ስል ለገለሱ ከባድ ናቸው ብለን ያልናቸው። ለብነትም ከባድ ነው፣ ምስርቀቱም ከባድ ነው፣ ጥሩ መሰሪያ ዘፋም ከባድ ነው። እና ከባድ ናቸው እነዚህ ከባድ የሚባሉት ልዩ ትኩረትን የምንሰራቸው 10 ከባድ ወንጀሎች እነዚህ ናቸው።
እነዚህ በጦር መሳሪያ ጭምር የታገዙ ዘረፋን ጨምሮ ትኩረት ሰጥተን እየሰራንባቸው ናቸው ያሏቸው 10 ወንጀሎች አዲስ አበባ ውስጥ ተፈጽመዋል።
አዎ፣ ከባድ ወንጀሎቹ አዲስ አበባ ውስጥ በተለይ ካለፉት 9 ወራት ብቻ በ24 ቡድንና 129 ተከሳሾች ላይ ምርመራ አጣርተን ከነዚያ መካከል 49 የሚሆኑት እስከ ፌደራል ማረሚያ ቤት የወጡ መሆናቸውን እነሱን ለይተን ተመልሶ ማረሚያ ቤት እንዲገቡ ነው ያደረግነው። በመሆኑም እነዚህ 24ና 129 ተከሳሾች በጦር መሳሪያ ዘረፋ፣ በመኪና ስርቆት የታወቁ ሆነው በቡድን ሆኖ ነው ሲንቀሳቀሱ ነበሩትና እነሱን ከያዝን በኋላ በተለይ የጦር መሳሪያ ዘረፋ፣ የመኪና ስርቆትና እነዚህ ከባድ ወንጀል ሳሉት እጅግ ቀንሷል። ከምናጣረው መካከል አንዱ ስርቆት ነው፣ ሁለተኛው ሌብነት ነው፣ ሶስተኛው እንደዚህ ቅሚያ ነው። እነዚህ 3 ወንጀሎች በአንጻራዊነት የመጨመር አዝማሚያ ነው የታየው። ሌሎች ወንጀሎች ወደ 7 የሚሆኑ ከባድ ወንጀሎች በቁጥር 525 ወይም አጠቃላይ ከነበረው ከባድ ወንጀሎች 19% ቀንሶ ነው የተገኘው። ና
እንግዲህ አሁን የጠቀሱት በጦር መሳሪያ የታገዘ ዘረፋ መቀነሱን ነው። በሞተር ሳይክል የሚደረገው ዘረፋ ሴት የትኛው ቦታ ነው የምትመድቡት? እንግዲህ ማለቴ አሁን የአዲስ አበባ ከተማ አስተዳደር እነዚህ የሞተር ሳይክሎች እንዲታገዱ ትዕዛዝ ተሰጥቷል እና የትኛው ውስጥ ነው የምትመድቧቸው?
ባለፉት 9 ወራት በሞተር ብስክሌት ተለግፎ የተፈጸሙ የነበሩ ወንጀሎች ለምሳሌ ቅሚያ፣ ሌብነት፣ የመኪና እቃ ስርቆት 3 ወንጀሎች 56 ወንጀል ነው ባለፈው 9 ወራት የተፈጸመው በሞተር ብስክሌት የተደገፈ።
ስለዚህ አሁን እንደ ገለጹልኝ ከባድ ወንጀሎች ብላችሁ ከለያችኋቸው ውስጥ ለምሳሌ በጦር መሳሪያ በመታገዝ በተደረገ ዝርፊያ ወደ 54 ወንጀል ተፈጽመዋል ብለውኛል። አሁንም በሞተር ሳይክል እንደዚሁ 56 ዝርፊያዎች ተፈጽመዋል ብለዋል። በተጨማሪም እንግዲህ እንደዚሁ በተለያየ 10 የወንጀል ድርጊቶች ውስጥ አዲስ አበባ ላይ ወንጀሎቹ ተፈጽመዋል ብለዋል። እና ታዲያ እነዚህ ወንጀሎች ከተፈጸሙ የማህበራዊ ሚዲያና የሀገር ውስጥ መገናኛ ብዙሀን አጋነውታል ያሉት ምንድን ነው? ይሄንን ከተፈጸመ ምኑ ነው ተጋነን የተባለው?
ኮማንደር ፋሲካ፣ ለዚህና ለሌሎች ጥያቄዎች የሰጧቸውን መልሶች በእሁድ ምሽት መደበኛ መሰናዷችን እናሰማችኋለን። ለአሁኑ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ትነግራችኋለች። ዛሬ ሙዚቃ ቀን ነው በነገራችን ላይ ሲሆን፣
አዎ ሀብታሙ፣ መቼም በሙዚቃ በሽ እንደምታረገን ብዙ ሙዚቃዎች እንደመረጥክልን ተስፋ አረጋለሁ።
አዎ፣ ግን ዛሬ ደግሞ ከሙዚቃው ጋር ከሙዚቃው ጀርባ ካልተሰሙ ታሪኮች መካከል አንዱን ይዘን መጠናል። እስቲ ንገሪያቸው ቀጣዩን ዘገባ።
ኢትዮጵያውያን ሀሳቦቻቸውን በሙዚቃ በኩል ለዘመናት ሲገልጹ ቆይተዋል ብሎ ነው የሚጀምረው የአንተ ፕሮግራም። መንደርደሪያ ማዘን መደሰታቸውን በሙዚቃዎቻቸው ከትበዋል። ከዚያም አልፈው ለሌሎች ሀገሮችና ሕዝቦች ያላቸውን አጋርነት በሙዚቃቸው ገልጸዋል። የአጋርነት ነገር ከተነሳ በሙዚቃቸው የሌሎችን ሀገራት ችግሮች አነሳስተው ሀገሬውን ያስተማሩ የሙዚቃውን ዓለም ባለውለታዎችን ማንሳት ተገቢ ነው። የዓለም የሙዚቃ ቀንን ምክንያት በማድረግም የዘር መድሎን፣ ቅኝ ግዛትና ጦርነትን ተቃውመው ያዜሙ ኢትዮጵያውያንን ነው ሀብታሙ ያነጋገረው። በተከታዩ ፕሮግራም ያሰማናል።
በ1960ዎቹ መጀመሪያ ላይ ኢትዮጵያ ከበርካታ ሀገራት በተለየ ሁኔታ የነጻነት አየር ትተነፍስ ነበር። ወጣቱ የፖሊስ ኦርኬስትራ ገጣሚ፣ ዜማ ፈጣሪ፣ ጸሐፌ ተውኔትና አዘጋጁ ተስፋዬ አበበ ግን ከኢትዮጵያ ግዛት ወዲህ ያሉ ሕዝቦች ህመም ያመው ነበረ። ውሎው ዓለም ከማይረሳቸው ጥቁር እንግዳ ጋር ነበርና
በዚህ በአፓርታይድ ጉዳይ ላይ እኔ በጣም ትኩረት አደረግ ነበር። እዚህ የአስራኤል ስላሴ የሚያደርጉት ድካም እና ጥረት ላይ በጣም አተኩር ነበር። እኔ ባለሁበት ፈጥኖ ደራሽ ግቢ ውስጥ አንድ ታላቅ መሪ ለስልጠና መጡ፣ ኔልሰን ማንዴላ። እሳቸው ጋር ደግሞ ቅርበት አደረግኩኝ። እዛ በዛ በቃ አፓርታይድ ምንድን ነው የሚለውን ነገር በጣም በጥልቀት ስላገኘሁት፣ በተለይ ኤምሲ የሚያደርገውን ጥረትና ትግል መሰረት አድርጌ የጥቁር ድምፅ የሚል ስራ ሰራሁኝ።
በቀኝ ገዢ ሆነ ደሙ የፈሰሰው መብቱ እንዲከበር ጥያቄ ነው።
የጥቁር ደም አፍሪካውያን ወንድሞች እያሳለፉ ያለውን ሰቆቃ የሚተርክ በአስቸኳይ ለነጻነት በቅተው ከሰብአዊ ግምት በላይ የሆነው አገዛዝ እንዲያከትም የሚጠይቅ ሙዚቃ ነው።
አንጎላ፣ ሞዛምቢክ የፋቱ ጊዜ
የጥቁር ድምፅ የሚለው ዜማ እንደ ኮረስ ነው። በኃይሉ ሴቴና ታደለ በቀለ የሚሰሩት ነው ያደረኩት። ግጥሙ የውዝግብ መድረክ ፍረጅኝ አንቻለን፣ ሰው የእግዚአብሔር እንጂ የሰው ባሪያ አይደለም፣ ምድር የሁሉም ናት ጥቁር ነጭ ሳትመርጥ አያበላልጥም የቆዳ መለወጥ፣ ቶሎ ይውጡ ነጻ ከዚያ ከኮሎኒ አንጎላ፣ ሞዛምቢክ፣ የፖርቱጊዝ ጊኒ፣ የሮዴዚያ እና የደቡብ አፍሪካ አብጓል ጊዜያቸው በህግ ሊሰካ፣ እንዳይወላደድ የሰው የኑሮ ቅርጽ ቅኝ አገዛዝ ይጥፋ ይላል የጥቁር ድምፅ። እንዲህ እያለ ነው የሚሄደው። እኔ የገረመኛል በዛን ጊዜ ለአፓርታይድን በተመለከተ በጣም ነበር እኔ ዋጋ የነበረው እና በቲያትሩም እንደዚሁ የተዋጋሁት በጣም ግሩም ሆኑ። በዛን ጊዜ ገና ልካሰሊ ማህበረሰቡም የማየት አቅሙም ስለ አፓርታይድ እና ጠንካራ ባይሆን ግን በጣም ነበር ብዙ ሰው ነበር አድናቆት እየሰጠ ያዩ ነበረው።
በዚያው ዘመን በአለባበሱ ቄንጠኝነት ፉጨት የሚበዛለት ፒያሳን አዘውታሪ ወጣት ነበረ አለማየሁ እሸቴ። ወጣቱ አለማየሁ ግን ከዘናጭነትና ድምፀ መልካምነት ወዲያ ለውጥ ፈላጊ አመፀኛም ቢጤ እንደሆነ የመንግስት ሹማምንትን ናጥ የሚያደርጉ ቀደምት ሙዚቃዎቹ ምስክር ናቸው።
ኃይለ ሥላሴ መንግስት ላይ አንቺስ በግርድና ብትሰሪ ምን አለ፣ እኔስ በኩልነት ብደክም ምን አለ፣ የሚፈርተን እንደር የሚል እንትን አንድ ቆንጆ ሙዚቃ ነበረ ኮሎኔል ግርማ ኃይሌ ያወጣው። እሱም በዘፈንኩበት ጊዜ እታች ያለው ህብረተሰብ በወቅቱ የነበረበትን ችግር የሚያንጸባርቅ ነው። የህዝብን ሀቅና እውነታ ላዕላይ መዋቅሩም ሆነ ብዙሀኑ አውቆ እንዲያስከብረው የማድረግ ግዴታ አለብን ብዬ ነው ማምነው በግሌ።
አለማየሁም የዘር መድሎ እንዲቀር በተለያዩ ሀገራት ጥቁሮችን እንደ አራዊት የቆጠረው የነጭ አገዛዝ ድባቅ ይመታ ዘንድ ያ ጥቁር ግስላን አቀነቀነ።
ሽጉጥ መቶ የሱ አንግቶታል፣ ያ ጥቁር ግስላ ደምሸቶታል።
ዋል እኔ እንኳ በዛን ጊዜ እንጭጭ አመለካከት የነበረኝ ሰው ነኝ። ነፍስን ማረውና አባቴ በጣም አፓርታይድ እንትን በጣም የሚቆረቆርና እንትን የሚል ሰው ነበረ። ሲበሳጭ የምሰማው የዛ ጊዜ በጥቁሮች ላይ በገዛ ሀገራቸው በነጮች እንትን የሚደረገውን ግፍ በመቃወም እንትን ይል ነበር። ያን ተመርኩዜ በዛው አንጻር ደግሞ ሀገራችንም ላይ በነበረው ሰዓተ ማህበር ጥቂት ሰዎች በዘውዳዊ አገዛዝ ስር ነን በሚል በድሃው ላይ የሚያደርጉት አንዳንድ እንትን በጣም ሁኔታውን ያዛምድብኝ ነበር። ከዛ በመነሳት ነበረ ይህንን ራሴ እንደ ቀልድ ጫር ጫር የጻፉት።
ምን ይሆን ምክንያቱን እንወቅ፣ ምን አለበት ብሎ በማለቱ በግብ ተሰቀለ። የአፍሪካው ደም ከንቱን እንዴት ሆነ ዋለ።
ያ ጥቁር ግስላ የተባለ በሙዚቃው ውስጥ የሚገለጸው በተወሰነ መንገድ አሜሪካን ሀገር ውስጥ ይካሄድ የነበረውን የብላክ ፓንተርስ የመብት ጥያቄ ለጠቆም ለማድረግ ታስቦ ነው የሚል ነገር አለ። እውነት ነው ይሄ?
አይደለም። በዛን ጊዜ ይሄን ያህል የበሰለ አመለካከት በኔ በኩል አልነበረም። እርግጥ በደቡብ አፍሪካ ላይ ይካሄድ በነበረው የአፓርታይድ ሁኔታ እሱ ነበረ ርክር የማየው እንጂ አሜሪካ ውስጥ በነበረው ሁኔታ ከጊዜ በኋላ ካደኩኝ ከበሰልኩኝ በኋላ የሚሰማውና የማውቀው እንጂ ተዘፊት አልነበረም ለማለት ነው።
ኢትዮጵያንም ሙዚቀኞች ከእነዚህ ዓመታት በኋላ በተለያየ ጊዜም ቢሆን እንደ ነገሩ ስለ ዓለምና ቀጠና አቀፍ ጉዳዮች ዘፍነዋል። ያም ሆኖ መዝናናትን ብቻ ግብ ያደረጉ ሙዚቃዎች ቁጥር በእጅጉ እንደሚልቅ አይካድም። የትናንቱ ወጣት ከያኔ የዛሬው አንጋፋ የኪነ ጥበብ ሰው ተስፋዬ አበበ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ የሚያተኩሩ ዜማዎች አሁንም መቀጠል አለባቸው ብለው ያስባሉ።
አዎ፣ በትክክል አፓርታይድ ቅኝ አገዛዝ እንደው ረቅቶ መግዛት ባይኖርም ስውር ቅኝ አገዛዝ አለ። አሁን በጣም በሚገባ የምናውቀው ከኛ ሀገር ጀምሮ ሄቶም ጋር ከሺህ ጦረኛ አንድ ነገረኛ ነው። ከሺህ ጦረኛ አንድ ኪነ ጥበብ አንድ በድምፅ የሚቀርብ ነገር በድራማ የሚቀርብ ነገር ትልቅ አስተዋጽኦ አለው እና ሁሉም ጋር ትኩረት ሊደረግበት በተለያየ ቋንቋ ቢቀርብ ደስ ነው የሚለው። በተለይ በኮርፌ ሙዚቃዊ ድራማ የአፓርታይድ ምንነት አሁን ጊዜ ያለው የስውር ቅኝ አገዛዝ ምንድን ነው የሚለውም በሙዚቃዊ ድራማ አሁን እኛ ጋር ማሉ ጠበብቶች ሊሰሩት ቢችሉ ጥሩ ነበር ነው የምለው።
ድምፃዊ አለማየሁ እሸቴ በበኩሉ የማህበረሰብና የሰው ልጆችን ችግሮች የሚገላልጡ የሰብአዊነትን ግብ የሚያጎለብቱ ሙዚቃዎችን መጫወት ከምንም በላይ ለራስ የሚሰጠውን እርካታ ሊያነሳ ይወዳል። እሱ ቀድሞ የተጫወታቸው ሙዚቃዎች የተወለትን የእርካታ መንፈስ ያስታውሳልና
እጅግ በጣም በኩራት ነው የምተነፍስበት። ያ ደግሞ ማንኛችንም ቢሆን ለሀገር ብቻ ሳይሆን ሰው በመሆናችን ይቺ ድብልብል ዓለም የሁላችን ነች። ዓለም እንዳትጠፋ፣ ዓለም በስርዓቱ እንድትካሄድ፣ ህግና እንትን ስርዓት እንዲከበር የሁላችን አስተዋጽኦና ትግል ያስፈልጋል የሚል እምነት አለኝ። ከዚህ ሁኔታ አንጻር ብዙዎቹ የዘፈንኳቸው ምንም ጨቅላ ጭንቅላት እንደዘፈናቸው ለሀገር ለወገን የሰሩትን ዞር ብዬ ሳየ እኮራበታለኝ። ለሌሎችም ወንድሞቼ ይህንን እንትናችን እንድንቀጥልበት አሳስባለሁ። ብዙ ጊዜ
መልካም የሙዚቃ ቀን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም።
ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ጊዜያት
አድማጮች፣ የሙዚቃ ቀንን አስመልክተን ሙዚቃ ህይወቴ የቴዲ አፍሮ ዘፈን መርጠንላችሁ ነበረ። የቴክኒክ መሀንዲሳችን ሞክቢል ያበሮ ምን እንደገጠመው አናቅም። የቴክኒክ ችግር ገጥሞናል። በዛ ምክንያት
ክልግጥሞታል፣
አመሳቅሎታል።
ቀደም ብሎ ግን ሲያቀነቅነው ነበረ ከሚወዳቸው ሙዚቃዎቹ መካከል
ህይወቴ ሁሉ ብሎን ነበረ። እንግዲህ የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል።
እንግዲህ አስተያየት ካላችሁ በፌስቡክና በትዊተር በሚገኙ ገጾቻችን አስተያየታችሁን አድርሱ። እናመሰግናለን።
ገጾቻችን አት ቪዮ አምሃሪክ የፌስቡክ ነው፣ ሀሽታግ ጋቢና ቪዮን ደግሞ የትዊተር ነው። ሆርን አት ቪዮ ኒውስ የኢሜል አድራሻችን ነው። በእነሱ ሁላ አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም ስጡን።
ማንና ማን እንዳስተው አብረናችሁ እንደነበር አልተናገርንም። እኔ ሀብታሙ ስዩም ነኝ።
እኔ እናንተ ለምን አታስተዋውቀኝ?
በዚህ ሰዓት ልበል ሲሆን ግርማ ከሞክቢሊያ ቢሮ ጋር እንሰራበታለን። ደህና ምሹ።
Kun Radio Sagale Amerikati.